Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ የኢትዮጵያን የድርቅ ተጎጂዎች ቁጥር ማሻቀቡን መገለጹን ይዘናል።
በዛሬው ዕለት ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ሆን ተብለው ተገፍትረው ወደ ባህር መጣላቸውንና ከእነዚህም ውስጥ 19 ሰው መሞቱ መረጋገጡን የዓለም አቀፍ የፍልሰት ጉዳዮች ድርጅት አይኦኤም አስታወቀ።
በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው።
በትላንትናው ዕለት በተመሳሳይ ሁኔታ ከ50 በላይ ሰዎች መሞታቸውን ድርጅቱ ገልጿል። ዝርዝር ዘገባ አለን።
በሌላኛው ዘገባ በእስር ከሚገኙ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት መካከል አቶ በቀለ ገርባ ጉዳያቸውን በዋስ ተፈተው እንዲከታተሉ ያቀረቡትን ጥያቄ ፍርድ ቤት ውድቅ አድርጓል።
ምንድን ያለው ፍርድ ቤቱ? አንደኛ ከውጭ ሀገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ሕግ ያነሳውንም ሁለቱም ጥያቄዎች ፍርድ ቤቱ አምኗል የሚል ነው።
የጠበቃ ቡድኑን አነጋግረናል። በስተ መጨረሻ የጋቢና እንግዳችን ድንቁ የቀድሞ የኢትዮጵያ አሁን የኤርትራ የእግር ኳስ ተጫዋች ነጋሽ ተክሊስ ነው።
የቅጣት ምት ሊመታ ነው።
ቦታው ምር ብለዋል። ሳስቀምጠው ኳሱ ወረድ ይላል። ሁለተኛ ሳስቀምጠው ሁለተኛ ወረድ ይላል። ሶስተኛ ሳስቀምጠው ምላለ በልቤ ማርጋባት ልስታት ነው አልኩ።
አልሳታትም፣ አገባት። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የኬንያው ምርጫ የድምፅ አሰጣጥ ስነስርዓት ከአንድ ሳምንት አስቀድሞ ሰርጎ ገብ ጥቃት ቢያጋጥመውም በውጤቱ ላይ ግን ምንም የተለወጠ ነገር እንደሌለ የምርጫ ኮሚሽኑ ሊቀመንበር አስታወቁ። ጥቃቱ ውጤቱን ለማስቀየር ሞክሯል ሲሉ ዛሬ ሐሙስ ናይሮቢ ውስጥ በተጠራ ጉባኤ ለጋዜጠኞች የገለጹት ሊቀመንበሩ ወፉላ ቻኩቡቲ ምንም ዝርዝር ሳይሰጡ አለመሳካቱን ብቻ ነው የገለጹት። ይህ በእንዲህ እንዳለ ኬንያውያን ለአያሌ ሰዎች ሕይወት መጥፋት ምክንያት የሆነው ምርጫ ተጭበርብሯል በሚለው ቅሬታ መካከል ዛሬም አጠቃላይ ውጤቱን እየተጠባበቁ መሆኑን ታውቋል። ኮሚሽኑ ግን ከትላንት ረቡዕ ጀምሮ ፕሬዚዳንት ኡሁሩ ኬንያታ ምርጫውን 54% ለ44.8% በሆነ ውጤት እየመሩ መሆናቸው ነው እየተገለጸ ያለው። ተቃዋሚው ራይላ ኦጋዲንጋ ግን የምርጫ ውጤቱ የተጭበረበረ መሆኑን በመግለጽ ኮሚሽኑ ላይ ያሰሙትን ክስ እንደቀጠሉ ናቸው።
እየጨመረና እየተባባሰ በመጣው በሰሜን ኮሪያ የኒውክሌር ጦር መሳሪያ ስጋትና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ደግሞ ወታደራዊ አጸፋ ለመስጠት ባሰሙት የዛቻ ማስጠንቀቂያ ላይ የደቡብ ኮሪያው ፕሬዚዳንት ሙን ጃይን ጥንቃቄ የተሞላበት አስተያየት መስጠታቸው ተሰማ። የሰሜን ኮሪያው ሕዝባዊ ጦር ኃይል ዛሬ ሐሙስ ባወጣው መግለጫ በፓሲፊክ ውቅያኖስ አቅራቢያ ባለችው ጓም ግዛት ላይ ሚሳይል ጥቃት የማካሄድ እቅድ መኖሩን አመልክቷል።
አትላንቲክ ውቅያኖስ ላይ የጀመረውና ፍራንክሊን ተብሎ የተሰየመው ዝናብ የቀላቀለ ከባድ አውሎ ንፋስ ምስራቃዊ ሜክሲኮ ሲደርስ ወደ ቆላማ ጎርፍነት መቀየሩ ታወቀ። ሀሪኬን ፍራንክሊን ዛሬ ሐሙስ ነው ምስራቃዊ ሜክሲኮ ወደብ ሲደርስ ወደ ቁጥር አንድ አውሎ ንፋስነት የተቀየረውና ወደ ኃይለኛ ሞቃታማ ጎርፍነት የተለወጠው። ከዩናይትድ ስቴትስ ብሔራዊ የከባድ አውሎ ንፋስ መቆጣጠሪያ ማዕከል እንደተገለጸው ፍራንክሊን በሰዓት 110 ኪሎ ሜትር ፍጥነት ካለው ንፋስ እኩል ነው። በአሁኑ ወቅት የሜክሲኮ ባለስልጣናት በዚሁ አውሎ ንፋስ ምክንያት ያወጧቸው ማስጠንቀቂያዎች በሙሉ ማንሳታቸው ታውቋል።
በስተመጨረሻም የቱርክ ባለስልጣናት በዛሬው ዕለት ከ35 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች የእስራት ማዘዣ ወይም ዋራንት ይፋ አደረጉ። ጋዜጠኞቹ ያለፈውን ዓመት የመፈንቅለ መንግስት ሙከራ ካቀነባበሩ ኃይሎች ጋር አብረዋል ወይም አሲረዋል ተብለው የተጠረጠሩ ናቸው። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ ተከስቶ በቆየው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ7.8 ሚሊዮን ወደ 8.5 ሚሊዮን ከፍ ብሏል። የተከለሰው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞት ሁኔታውንም አባብሷል ይላል እስክንድር ፍሬው። ከአዲስ አበባ ተከታዩን ልኳል።
አዲሱ የሰብአዊ ድጋፍ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። በዚህም መሰረት ጥር ላይ 5.6 የነበረው በኋላም ወደ 7.8 ያደገው ያስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር አሁን 8.5 ሚሊዮን መድረሱ ተጠቁሟል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆነ ህጻናትም ለተመጣጣኝ ምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር ምክንያት የተባሉ ነጥቦችም በሰነዱ ተዘርዝረዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልግ አብቃይ ወረዳዎች በዚያ ወቅት የጣለው ዝናብ አነስተኛ እንደነበር ተመልክቷል። በዚህ የተነሳ ደግሞ ሰነዱ እንደሚያሳየው በዚያ የሚገኙ አባወራዎች የምግብ ዋስትናቸው ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ፣ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ በሰነዱ ተጠቁሟል። እንደ ሰነዱ የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት ከአሁን ጀምሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሻገረ 183 ሚሊዮን ዶላር መኖሩ፣ 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ያስረዳል። እናም የሚቀረው ገንዘብ 371 ሚሊዮን ዶላር መሆኑን ነው ሰነዱ የሚጠቁመው። የተከለሰው የሰብአዊ ድጋፍ ሰነድ ኤችአርዲ ይፋ የተደረገው ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር እርዳታ ይፋ ባደረገች ማግስት ነው። እስከ ታህሳስ 2017 ድረስ ያስፈልጋል ከተባለው 371 ሚሊዮን ዶላር አንጻር ይህ ድጋፍ እንዴት እንደሚሰላ ግልጽ አይደለም። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን እንደዚሁም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ኃላፊዎችን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዛሬው ዕለት ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ሆን ተብለው ተገፍትረው ወደ ባህር መጣላቸውንና ከዚህ ውስጥ እስካሁን 19 ሰዎች ሳይሞቱ እንዳልቀሩ የዓለም አቀፍ የፍልሰት ጉዳዮች ድርጅት አይኦኤም አስታወቀ። በትላንትናው ዕለትም ኢትዮጵያውያንና ሶማሊያውያን ተመሳሳይ ነገር እንደተፈጸመባቸውና ከነዚህ ውስጥም ከ50 በላይ እንደሞቱ ድርጅቱ ጨምሮ አስታውቋል። በሁለቱ አደጋዎች እስካሁን 69 ሰው ህይወት ማለፉና አብዛኛዎቹ ኢትዮጵያውያን መሆናቸውን ድርጅቱ ጨምሮ አስታውቋል። ጽዮን ግርማ ዝርዝር አላት።
በየመን የሚገኘው ዓለም አቀፍ ፍልሰት ጉዳዮች ድርጅት ለአሜሪካ ድምጽ እንዳስታወቀው ይህ እጅግ አሳዛኝ በሆነው የሚበዙት ኢትዮጵያውያን የሆኑበት ስደተኞች ከጀልባ ላይ ወደ ባህር ተገፍትረው የመጣል አደጋ የደረሰው በ24 ሰዓት ውስጥ ነው። ማምሻውን ሁኔታውን ከየመን ያስረዱን የድርጅቱ የአደን የአጣዳፊ ጊዜ ድጋፍ ሰጪ ኃላፊ ሊና ኩሃስ በዛሬው ዕለት ብቻ 180 ስደተኞች የመንን ለመሻገር ሲሞክሩ ህገወጥ አሸጋጋሪዎች ባህር ውስጥ ገፍትረው እንደከተቷቸው ነው። ጄኔቫ የሚገኘው የድርጅቱ የመረጃ ቃል አቀባይ ኃላፊዋ ኦሊቪያ ሂደን በበኩላቸው እስካሁን መረጃ እያጠናቀሩ መሆኑን ገልጸው በዛሬው ዕለት አደጋው የደረሰው 160 ኢትዮጵያውያን ላይ እንደሆነ ተናግረዋል።
በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው።
በአደጋው የተጎዱትም ኢትዮጵያውያን መሆናቸውን የገለጹት እኚህ ኃላፊ በዚህ አደጋ የሟቾችን ቁጥር ለማጣራት ከፍተኛ ጥረት እየተደረገ መሆኑን የተናገሩት ኃላፊዋ እስካሁን የተረጋገጠው አስክሬኖች የተገኘው ነው ብለዋል።
Today was a similar situation where a staff who regularly patrols these beaches
በዛሬ ዕለት የደረሰው ሁኔታ ከትናንቱ ተመሳሳይነት ያለው ሲሆን ረዳት የሌላቸውን ፍልሰተኞች ለመርዳት በባህር ዳርቻ የሚሰሩ ባልደረቦቻችን 6 አስከሬኖችን የባህር አሸዋ ላይ ወድቀው አግኝተዋል። በሕይወት የተረፉትንም አግኝተው አነጋግረዋል። አስቀድሞ 50 ሰዎች የደረሱበት አይታወቅም ብለዋቸው ነበር። አሁን የተረጋገጠው የደረሱበት የማይታወቀው ሰዎች ቁጥር 13 ነው።
አያይዘውም በትላንትናው ዕለትም በተመሳሳይ 120 ሰዎች በሕገ ወጥ አሸጋጋሪዎች ተገፍተው ወደ ባህር መጣላቸውን ሲሆን ከዚህም ውስጥ 90 ኢትዮጵያውያን ሲሆኑ 50ዎቹ ደግሞ ሶማሊያውያን መሆናቸውን ተናግረዋል።
Of the people yesterday, up to 50 died.
በትናንትናው ዕለት ከሞቱት 50 ሰዎች መካከል ባልደረቦቻችን ወደ 30 የሚጠጉ አስከሬኖችን አግኝተዋል። ከ50ዎቹ የተቀሩት ግን የደረሱበት የማይታወቅ ናቸው።
የመን የሚገኙት አስተባባሪው አበበኩላቸው በሁለቱም ቀናት ወደ ባህር የተገፈተሩት ሰዎች ቁጥር እስካሁን ተጣርቶ እንዳላወቀ ገልጸው እሳቸው ያገኙአቸውን እርዳታ መስጠታቸውን ገልጸውልናል።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ዝግጅታችን ይቀጥላል። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ ሁልጊዜ የምንቀበል ስለሆነ ከላይ በሰማችኋቸው ዘገባዎች ላይ ያሏችሁን አስተያየቶች ፌስቡክ አት ቪኦኤ አማሪክ ላይ አድርሱን። ወደ ተከታዩ ዘገባ እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ ወንጀል ችሎት አቶ በቀለ ገርባ ያቀረቡትን የዋስ መብት ጥያቄ ዛሬ ውድቅ አድርጓል። አቶ በቀለ ገርባ ውሳኔው ምንም እንዳላስደነቃቸውና ይጠብቁት የነበረ መሆኑን ለፍርድ ቤቱ ገልጸዋል። ጠበቆቻቸው ግን ይግባኝ እንደሚሉ አስተዋቀዋል። መለስካቸው አማሃ ዝርዝሩን ይዟል።
ለሳምንታት ሲንከባለል የቆየው አቶ በቀለ የዋስ መብታቸው እንዲከበርላቸው ያቀረቡት ጥያቄ ፍርድ ቤቱ ውድቅ እንዳደረገው በዛሬው ችሎት አስታወቀ። ፍርድ ቤቱ የሁለቱንም ወገኖች ክርክር እንደመዘነ በሚያሳይ መልኩ ትችቱን ለችሎቱ አሰምቷል። በዚህም መሰረት የአቶ በቀለ ገርባ ጠበቆች ደንበኛቸው የዋስ መብታቸውን ተጠቅመው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄያቸውን ሲያቀርቡ የጥያቄያቸው የሕግ መሰረቶች ናቸው ብለው ያሰፈሯቸውን የክርክር ነጥቦች ፍርድ ቤቱ ወደኋላ ተመልሶ አስታውሷል። በተቃራኒውም አቃቤ ሕግ የተከሳሽ ጠበቆች ያቀረቡትን የዋስ መብት ጥያቄ በምን የሕግ መሰረት እንደሚቃወም የደረደራቸውን የክርክር ነጥቦች ፍርድ ቤቱ አውስቷል። የመጨረሻውን የፍርድ ቤቱን ውሳኔ ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱልጀባር ሁሴን እንዲህ ያስታውሱታል።
መጨረሻ ላይ ፍርድ ቤቱ የዋስትና ጥያቄ አቶ በቀለ ዋስትና ጥያቄ የነፈገው አቃቤ ሕግ ሁለተኛና ሶስተኛ ነጥቦችን መሰረት በማድረግ ነው። ይህንንም ምንድን ያለው ፍርድ ቤቱ አንደኛ ከውጭ አገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ሕግ ያነሳውንም ሁለቱን ጥያቄዎች ፍርድ ቤቱ አምኗል የሚል ነው።
አቶ አብዱል ጀባር ሁሴን እንደ ሕግ ባለሙያ የተሰጠውን ውሳኔ እንዴት እንደሚመለከቱትም ሀሳባቸውን ለአድማጮች እንዲገልጹ ጋብዣቸው ነበረ።
አንደኛ ነገር ይሄ ከውጭ ያሉ ድርጅቶች እና ግለሰቦች ጋር የተባለው በብይኑ ጊዜ ፍርድ ቤቱ ይሄን አሳምሮ ከሽብር ወንጀል ስር እሳቸውን ሲያወጣቸው አንቀጹን ሲቀይር ራሱ በደንብ ብሎታል። አቶ በቀለ ከዚህ ኦነግ አባል የሆነ ወይ አመራር ከሆነ ግለሰብ ጋር ተገናኝተዋል ተብሎ በማስረጃ የተረጋገጠ ነገር ነገር ባለመኖሩ እሱ ብቻ አይደለም ሄዶ አሜሪካን ሀገር ንግግር ያደረጉት ኦሳ የሚባል ድርጅት የኦነግ ድርጅት ስለመሆኑ በማስረጃ ስላልተረጋገጠ ሽብር ወንጀል ውስጥ አንቀጽ ሊገባ ስለማይችል ወደ መደበኛው የወንጀል ህግ አንቀጽ የቀየረውም በዚህ ምክንያት ነው። ይሄንን ጉዳይ ነው እንግዲህ መልሰው ዛሬ ለዋስትናን ፍርድ ቤቱ ይተከመበት
አክለውም አቃቤ ህግ በሁለተኛ ደረጃ አቶ በቀለ በዋስ እንዳይለቀቁ የተቃወመበት ምክንያት የፍርድ ቤቱ ውሳኔ መነሻ እንደሆነ ይገልጻሉ። አቃቤ ህግ እንዳቀረበው ክርክር ከሆነ አቶ በቀለ በዋስ እንዲፈቱ ቢደረግ ካላቸው ግንኙነት አኳያ ወደ ውጭ ሊሄዱ ስለሚችሉ ተመልሰው ፍርድ ቤት አይቀርቡም የሚል እምነት ነበረ። አቶ አብዱል ጀባር እንደሚሉት ግን የአቶ በቀለ ባህሪ እና የቀደሙ ድርጊቶቻቸው ይህንን አያመለክቱም። አቶ በቀለ ከዚህ በፊትም ታስረው የተፈቱ መሆናቸው ወደ ውጭ ሀገርም ሄደው ተመልሰው የመጡ መሆናቸው ሲታይ በርሳቸው ላይ ይህን ግምት ለመስጠት የሚቻል አልነበረም ይላሉ። አቶ በቀለ ይህ ውሳኔ እንደተሰጣቸው የተሰማቸውን ለፍርድ ቤቱ አስታውቀዋል። በእሳቸው አነጋገር ገና ይህ ጉዳይ በፌዴራል ፍርድ ቤት እንዲታይ ተብሎ ስንቀርብ በመቃወሚያችን ላይ ያስገነዘብነው ቁም ነገር ነበረ። ይኸውም ተፈጸመ የተባለው ወንጀል የተከሰተው በኦሮሚያ ክልል ነው። ሕገ መንግሥቱን መሠረት አድርገንም ይህን ጉዳይ የኦሮሚያ ክልል በውክልና ሊያዩ የሚችል ጉዳይ ነው። ይህንን ብለን የተከራከርነው ይህ ፍርድ ቤት ፍትሐዊ የሆነ ውሳኔ ይሰጠናል ብለን ስለማናምን ነበረ። ይህ ፍርድ ቤት ያን ጊዜም ይህንን ክርክር አልተቀበለውም። ስለዚህ የዛሬ ውሳኔ ስጠብቀው የቆየው ስለነበረ ምንም አላስደነቀኝም። ወደ ፍርድ ቤት የምንመላለሰው ለዓለም ሕብረተሰብ የፍርዱን ሂደት ለማሳወቅ ብለን ነው እንጂ ፍትህን ከእናንተ እናገኛለን ብለን አልነበረም ብለዋል። የአቶ በቀለ ገርባ ጠበቆች ጉዳዩን በይግባኝ ወደ ፌዴራል ጠቅላይ ፍርድ ቤት ይዘውት ለመሄድ እንደተስማሙም አቶ አብዱልጀባር ሁሴን ተናግረዋል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ፖሊስ በከባድ የሙስና ወንጀል ተጠርጥረው በተያዙት 43 ሰዎች ላይ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ፈቅዶለታል። የተጠርጣሪ ጠበቆች የተለያዩ ምክንያቶችን በማቅረብ ፍርድ ቤቱ ሌላ የ14 ቀን ተጨማሪ የምርመራ ጊዜ ለፖሊስ እንዳይፈቅድለት ተከራክረው ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
Yagute, tanami yagute,
የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ማሳሰብ ያለን
የአሜሪካ ድምጽ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችንና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር @VOA አማሃሪክ ላይ እንገኛለን። ዝግጅቶቻችን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና VOA የአዲሱ ትውልድ ድምጽ። ኑ እንወያይ፣ እንመካከር፣ እንማማር። አብረን ካድማስ እንሻገር።
የምትከታተሉት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን የስቱዲዮ እንግዳችን እናልፋለን። የ15ኛው የምስራቅና የመካከለኛው ብሔራዊ የእግር ኳስ ዋንጫ ሴካፋ ትዝ ይላችኋል? የማይላችሁ ካላችሁ ደግሞ በሬዲዮ በቴሌቪዥን ሰምታችሁታል። መቼም የሚረሳ አይደለም። እንደሚታወሰው ይህ ጨዋታ በ1979 ዓ.ም በኢትዮጵያ አስተናጋጅነት በአዲስ አበባ ስታዲየም ነበር የተካሄደው። በዚህ የሴካፋ የእግር ኳስ ጨዋታ ታዲያ የመጨረሻው ዙር ኢትዮጵያና በዚምባብዌ መካከል ነበር የተካሄደው። የመጨረሻዎቹ ደቂቃዎች የዋንጫ ጨዋታ ከበርካታ ኢትዮጵያውያን የኳስ አፍቃሪ ልብ ውስጥ ታትሞ የቀረ የኳስ ትዝታዎች ናቸው።
ለዛሬ በዚህ የእግር ኳስ ጨዋታ ላይ ከተሰለፉት የያኔዎቹ ወጣት ተጫዋቾች መካከል አንዱን ተጫዋች ለትዝታ ይዘንላችሁ ቀርበናል። ነጋሽ ተክሊት የመጀመሪያዋን የቅጣት ምት ከመረብ ያሳረፈ፣ በጊዜው አድናቆትን ያተረፈ ጠንካራ ተጫዋች ነበር። የዚምባብዌና የኢትዮጵያን የዋንጫ ጨዋታ በዛን ጊዜ ምን ይመስል ነበር? ነጋሽ ያጫውተናል።
የቅጣት ምት ሊመታ ነው። የሚመታው 15 ቁጥሩ ነው። ሁለተኛው ነው ለዚምባብዌ መታ።
የተገኙት ተጫዋቾች እነ ገብረ መድህን ነው፣ ጌታ ሚሊዮን፣ ብዙዎቹ እነ በቀለ ከወጣት ቡድን የተገኙ ናቸው። እኔ ቀጥታ ነው ወደ ኢትዮጵያ ብሔራዊ ቡድን የገባሁት። እነ ተካበ ደግሞ ከናሽናል ቲም ከታ ያለው ጥሩ ፍቅር ነበረ፣ ጥሩ ቤተሰብ ነበር። እነዛን ውለድን ያበቃልና ልጆቹን ጎበዝ ጎበዞች ነበሩ።
እንግዲህ የመካከለኛውና ምስራቅ አፍሪካ የመጨረሻው ጨዋታ ላይ ነው መልሼ የምወስድ፣ ምክንያቱም ያ ነው ኢትዮጵያውያን ስፖርት አፍቃሪያን በልብ ውስጥ ተቀርጾ የቀረው ማለት ነው። ከዚምባብዌ ጋር ነበረ ጨዋታ ያደረጋችሁት የመጨረሻው የዋንጫ ጨዋታ? እንግዲህ ተጫወታችሁ 1-0 ነበረ ዚምባብዌ ኢትዮጵያን እየመራች የነበረው። ገብረ መድህን ጥቂት ደቂቃ ውስጥ ይቀሩ አስገባ እና 30 ደቂቃ ተጨመረ። በ30 ደቂቃ ውስጥ 1-1 ቆያችሁ። ከዛ ያው የሊጎሬ ጨዋታ ላይ ተደረሰ ማለት ነው።
ፋይናል ስንደርስ ከዚምባብዌ ጋር እኔ ተጠባባቂ ነው ሰብስቲቱት የነበርኩት። ከረብት ፈቢት ነው ግን የገባሁት። እዛ አንድ ለባዶ እየተመራን ነበረ። ሲያልቅ ሰም ኦልሬዲ አልቋል ጨዋታው፣ ህዝቡ ወጥቷል። በኋላ ቴሌቪዥን ላይ ምናምን ስሰማ ጋዜጠኞቹ እነጸጋ እነደምሴ ያው ሰዓቱ አልቋል፣ ኢትዮጵያ ሁለተኛ ሆናለች፣ እንደዛ ሲል ነው ግቡ የተገኘው። አልቆ ነበር ጨዋታው። እዛ ቦይንግ ላይ ኳስ መጣ፣ ሙላሉ ክሮስ አረጋል። ገብረ መድህን ኮሉም በላይ በመዝለት ጥሩ አድርጎ በጭንቅላት ጎል
አስቆጠረ።
ያልተጠበቀ ነው። እዛ ግማሽ ሰዓት ተጨመረ። በግማሽ ሰዓቱ ጎል ሊገኝ አልቻለም፣ በሁለታችን በኩል ማለት ነው። ከዛ በኋላ ግን የእኛ ብልጫ ነበረ። በመጨረሻ ላይ
ኃይል አገኛቸው ማለት ነው።
በጣም የአዲስ አበባ የኢትዮጵያ ህዝብ በሞቲፎዞ ልዩ ሳ ጊዜ ፔናልቲ ላይ ደረስን ማለት ነው። ሀገር ውስጥ ስትጫወት ብዙ ሺህ ሰው ያለበት ፔናልቲ ለመምታት ትንሽ ክብደት አለው፣ ግን ያኔ ሞግትም አለ። በልምምድ ላይ ስታረግ ያው ምርጫ አለ። አንደኛ እንደመጣ ነው ያው የታወቀ ነበር። እኔ አንደኛ ወጣሁ።
ተማም ነው በኋላ ማለት ማሰልጣኝ ከምንድነው በጣም ነበር።
አሁን ደዛ ነው ተማምኝ ነው የተነሳሁት። እኔ የሆራሁት ሁለተኛ ወጣሁ አማኒል ነበር። አማኒል ወጣት ነው ያንን የመጀመሪያው ጨዋታው እኛ ከዛ በፊት ተጫውተናል። ሶቪየት ሄደናል። አማኒል ሶቪየት አልሄደም ከኛ ጋር። በኋላ ነው ኢትዮጵያ ብሔራዊ ቡድን የተጀመረው። ስለዚህ እሱ ሲሄድ ምናልባት ወጣት ነው እና እንትን እንዳይሆን ብዬ ሰጋው
እንዳይፈራና እንዳይሰጋ።
አዎ ምናልባት አጋጣሚ እንትን እንዳይሆን ከኔ የሚበልጥ ጥሩ ግብር ማስቆጠረ ከዛ ቀጥሎ ግብር በደን አስቆጠረ። ከዛ ቀጥሎ እሱ ሲሄድ ነው የመጣው።
የመጀመሪያ መሆንህም ነው የሚያስጠራው። በስታት ኖሮ ምንድን ነበር ሊሰማ የሚችል? አሁን መቼም
አሁን ግብሩ ተቆጥረዋልና ግን ሲሄድ በቃ ምስት አልመሰለኝ። ግን እዛ ሜዳ ላይ እንትኑ ፔናልቲ መምጫው ብዙ ጊዜ ተጫዋች እዛ ኳስ አድርጎ ስለሚመጣ ቦታው ጎርጉዷል። ሳስቀምጠው ኳሱ ወረድ ይላል። ሁለተኛ ሳስቀምጠው ሁለተኛ ወረድ ይላል። ሶስተኛ ሳስቀምጠው ምላለው በልቤ እንትን አለ በትግርኛ ነው አታውን አርጋውበት ከተሰተን እንዲህ አይውል አናርጋውበት ሊስታት ነው ወይ አልኩ። በኋላ ኳስ አስቀምጬ በኋላ ሄጂ እየተደረደርኩ እያለሁ አየሁት እንቅስቃሴው እንደዚህ ብዬ አየሁት ኳሱንና ያየሁት በረኛው ሲንቀሳቀስ አየሁት። ተመስገን
መታሀት ከፋች ትላመጣች
ሳ ከኔ በፊት ደግሞ ዚምባብዌ ሄዶ ተከባድ ነዋል። ይሄ ደግሞ ትልቅ እንትን ነው። በዛን ጊዜ
አሁን በመስራት ላይ የምትገኘው?
አሁን የአሰልጣኞች አሰልጣኝ ኢንስትራክተር ነው።
በኤርትራ?
አዎ የኤርትራ ብሔራዊ ቡድን አሰልጣኝ ነበርኩኝ። አሁን ደግሞ የአሰልጣኞች አሰልጣኝ ነኝ።
በኤርትራ ያሉ ወጣቶች ምን ያህል ነው የኳስ ፍቅራቸው ወይም የእግር ኳስ ፍቅራቸው?
እንደ ባህል ወይም አስመራ የእግር ኳስ ጨዋታንና የብስክሌት ውድድር እንደ ባህል ነው። የትም ሰፈር የትም ቦታ እግር ኳስ አለ። ስለዚህ በጠቅላላ የኤርትራ እግር ኳስ ይጫወታል። ሴትም ወንድ ትልልቆቹም የጤና ቡድን አላቸው። ኢቨን 16-17 ምናምን ያሉት
የመወዳደር እድሉን አግኝተዋል። ወጥተው ከአፍሪካ ሀገሮች ጋር ወይም ከሌሎች ሀገሮች ጋር የወጣቶቹ ማለት ነው
ዋናው ብሔራዊ ቡድን አሁ ብዙ ጊዜ እንወጣለን። ያው ውጤቱ አልተሳካም። ለወደፊት ይሳካል ብዬ አስባለሁ። ወጣት ቡድን ግን 2009 ሱዳን ላይ የተደረገው ሁለተኛ ሆነና አስመራ ላይ የተደረገው የኤርትራ ስለሆነ የሴካፋ ከሀያ ዓመት በታች ያው ሁለተኛ ሆነ ነው ማለት ነው። አፍሪካን ካፕ ኳሊፊኬሽን እንሳተፋለን ግን ውጤቱ ሊያምር አልቻለም።
የመጨረሻ ጥያቄ የምንጠይቀው የሀገር ውስጥ የኳስ አድናቂው የውጭውን ማድነቅ ላይ አሁን ብዙ ትኩረታቸው የውጭ እግር ኳሶች ላይ ነው። ይሄ ተመልካች ይሄ አድናቂ ተመልሶ ወደ እግር ኳሱ እንዲመጣ ምክንያቱም ያለ ሞራል ተጫዋቹን ብዙ አይሄድም እና ምን ቢደረግ የተሻለ ነው ትላለህ?
ሚዲያው መጠንከር አለበት ብዬ አስባለሁ። ዋናው ነገሩ ሚዲያ ነው። ምናልባት አሁን ሰው ዩሮፕ ላይ የሚያየው ፐርፎርማንስ እና ሀገር ውስጥ ስትሆን የምታየው ዲፈረንስ ስላለው ላይሲብ ይችላል። ግን ሚዲያ ካለ እኛ እኮ እንደዚህ ስም ያገኘ ነው ቶፕ ሆነን ወይ ምናምን አይደለም ሚዲያ ነው። በአሁኑ ብዙ ሰው ነጋሽ ሸኬት አስታውሳለሁ ያ ጋዜጠኛ ይላሉ ደምሴ ዳምጤ ነው ያ ጋዜጠኛ በሬዲዮ ሲጮህ የሚያስተላልፈው ህዝቡ ልክ ሜዳ ላይ እንደሚያዩ የሚሆነው የትና የት እያለ ኳሱ ለትንሽ ለጥቂት ወጣ ነው እንቅስቃሴው ብዙ ሳይሆን እያታለለ ነው ህዝቡን እንዲጨነቅና እንዴት አሁን ሚዲያ ይሄን ይፈጥራል። የሚዲያ ጥንካሬ ካለው ሁሌ ሁሉም ነገር ይሳካል ያስባል።
እሺ በጣም አመሰግናለሁ ጋሽ ፈልካም።
አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ
ዳኙ ዳኙ እንዲህ አድርጎ ገላግሎናል። በ1979 ዓመተ ምህረት መስታወት በነገሮች ላይ ይህንን ታሪክ እንደገና በ2005 የኢትዮጵያ ብሔራዊ ቡድን ከኬንያ ጋር ለመጨረሻ ሲጫወት ደግሞታል።
በጣም ደስ ይላል። እንግዲህ ጥሩ ትዝታ ነው። አሁን እንሰናበታቸው። የዛሬ ጋቢና ቪኦኤ ዝግጅቶቻችን በዚሁ ተጠናቀዋል።
ፌስቡክ አት ቪኦኤ አማሪክ ላይ ልታገኙን ትችላላችሁ። ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አድራጋው ነበር።
መልካም ምሽት።
መልካም ምሽት።